ዝራይ ድምጽ እየተዘጋጀ ከደቡባዊ አፍሪካ በትራንስወር ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እግዚአብሔር አምላክ ስለዚህ ዝማሬ እየተመሰገነ ይሁን። በዝማሬው ያገለገለንን ወንድማችንን ከፍ ያለውንም እግዚአብሔር ባለበት ስፍራ በኑሮውና በአገልግሎቱ አብዝቶ ይባርከው ይያልን። ወደ ዛሬው ጸሎታችን አብረን በጸጋ ዙፋኑ ፊት እንቀርባለን። ንጸልይ።
እግዚአብሔር አባታችንና አምላካችን ሆይ፣ ዛሬም ደግሞ ዘላለማዊን ስምህን ታምነን ቀርበናል። አቤቱ አባታችንና አምላካችን ሆይ፣ እንደ ተናገርከን መጠን እንዳስተማርከን መጠን ደግሞ እንድንኖርል ፍሬም እንድናፈራል ዛሬም ሕይወታችንን እንድሰራ ወደንና ፈቅደን በፊትህ አለን። ጌታ ሆይ፣ በዚህች ሰዓት በወንዶችና ሴቶች ባሪያዎችህ ላይ ደግሞ መንፈስ ቅዱስህን እንድታፈስ እኔ ባሪያህ ወደ አንተ ታምኜ ጸልያለሁ። ጌታ ሆይ፣ ሁሌም ጸሎታችንን ሰምታል። ዛሬም ጸሎታችንን ትሰማለህና እጅግ አድርገን እናመሰግናለን። አስተማሪውን መንፈስ ቅዱስ ልከህ ደግሞ እግዚአብሔር ሆይ፣ ለአንድ ቀን ለሁለት ቀን አይደለም፣ ለሳምንት ለወራ አይደለም፣ ለዘመናት ሁሉ የሚረባንንና የሚበጀንን ቃልህን በውስጣችን ታትምልን ዘንድ እንጸልያለን። ይህን ደግሞ ታደርጋለህና እናመሰግናለን። በቀኝ ባስቀመጥከው በአንድ ልጅ በኢየሱስ ክርስቶስ ባዳኛችን ስም
በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። ሰላምታዬን ሳልዘነጋ መጀመሪያ ዝማሬ ከዚያም ደግሞ በጸሎት አልንና ወደዚህ ዝግጅታችን ተሸጋገርን። አዎ፣ እግዚአብሔር ይክበር ይመስገን። እንደገና ደግሞ በፊቱ እንድንገኝ ይህንን የምህረት ቀን አንድ ብሎ እንደገና ሰጥቶናልና ስሙን ለዘላለም እንባርካለን። እግዚአብሔር አባታችን ነገንም ደግሞ እንደሚታደገን ባለሙሉ ተስፋ አለን። ወዳጆች፣ በዛሬው ምሽት ክፍለ ጊዜያችን ደግሞ አብረን የምንመለከተው መዝሙር 72ን ይሆናል ማለት ነው። በመጀመሪያ እንግዲህ አንድ ሁለት ይያልን እግዚአብሔር ደግሞ በቃሉ ውስጥ የሚናገረንን በጸጥታ በርጋታ በፊቱ በመሆን እንከታተላለን። መንፈስ ቅዱስ ለእያንዳንዳችን የሚሆን የሚበቃ ምስን ቃልው ዛሬ። አዎ፣ ማዱ ፈጽሞ አይደርቅም። እግዚአብሔር ጤፍ ተወዷልና ግማሽ እንጀራ ብሉ ብሎ ወይንም ደግሞ እህል ተወዷል ብሎ በቆሎም አያሳድረንም። እግዚአብሔር ድሮውኑ በባለ ጠግነቱና በቸርነቱ ከቃሉ ጮማ ሲያጠግበን እንደነበረ ዛሬም እንዲሁ ደግሞ ያጠግበናል ማለት ነው። ጌታችን የተመሰገነ ይሁን። እስቲ በማስቀደም እንግዲህ መዝሙር 72ን እንመልከት። የዚህ መዝሙር አብይ ሐሳብ የንጉሱና የመንግስቱ መምጣት የሚል ይሆናል። የመዝሙር 72 አብይ ሐሳቡ የንጉሱና የመንግስቱ መምጣት የሚል ይሆናል። ውድ አድማጮቼ፣ ባለፈው መዝሙር 71 ጥናታችን እድሚያችን እየገፋ ሲመጣ በትዝታና በትካዜ ወንበር ላይ ከመቀመጥ ይልቅ ባለፈው የእድሜ ዘመናችን ጌታ ያደረገልን ቸርነት እያሰብን ለእግዚአብሔር የምስጋና ቅኔ ልንቀኝለት እንደሚገባ መመልከታችን የሚታወስ ነው። ታስታውሳላችሁ አይደል? አዎ፣ በትላንትናው ምሽት ክፍለ ጊዜ ወደ መጨረሻ ላይ ይህንን ተመልክተናል። በዛሬው ጥናታችን ደግሞ የንጉሱን ማለትም የኢየሱስ ክርስቶስንና የእግዚአብሔርን መንግስት መምጣት ከዚህ መዝሙር እንመለከታለን። ይህ መዝሙር የሰለሞን መዝሙር በመባል ይታወቃል። አንዳንድ ሰዎች ይህንን መዝሙር ሰለሞን ጽፎታል ይላሉ። እኔ ግን የማልስማማበት ሁኔታ አለ። ምክንያቱም የመዝሙሩ መዝጊያ የእሴይ ልጅ የዳዊት መዝሙር ተፈጸመ ብሎ ስለሚያጠቃልል ነው። ዳዊት ስለ ልጁ ማለትም ስለ ሰለሞን የጻፈው መዝሙሩ ነው ብንል ከእውነት አንርቅም። የዘጸአት ክፍል መጨረሻ መዝሙር የሚለው ሐሳብ ምናልባት የዚህ መዝሙር ተስማሚ ርዕስ ሊሆን ይችላል። የኦሪት ዘጸአት መጽሐፍ የሚጠቃለለው የጌታ ክብር የመገናኛው ድንኳን ሲሞላው በማሳየት ነው። ይህ መዝሙር ትንቢታዊ መዝሙር ነው። ፈጠን ፈጠን እያላችሁ ነጥቦቹን ያዙ። ይህ መዝሙር ትንቢታዊ መዝሙር ነው። ምክንያቱም መሲሁ ማለትም ክርስቶስ የክብር መንግስቱን በምድር ለመመስረት እንደሚመጣ ያሳያልና እግዚአብሔር የጽድቅ አምላክ እንደሆነ ልብ ልንል ከዚህ ክፍል ይገባናል። እስቲ ቁጥር 7 ላንብብላችሁ። በዘመኑም ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው ይላል። ጽድቅ በመድረክ መስሪያ ጣውላ ይመሰላል። አስተዋላችሁ? ጽድቅ በመድረክ መስሪያ ጣውላ ይመሰላል ማለት ነው። ማንኛውም የፖለቲካ ሰው ተግባሩን የሚያንቀሳቅስበት ጽድቅ የለውም። የእግዚአብሔር መንግስት ግን የሚሰራው በጽድቅ ነው። ጌታ ኢየሱስ አንድ ቀን በጽድቅ የሚገዛበት ጊዜ ይመጣል። ስለዚህ መዝሙር የመንግስቱን ክብር የሚገልጥ መዝሙር ነው ማለት ነው። ከቁጥር 17 እስከ 19 ያለውን ደግሞ አለፍ በሉና ተመልከቱ። እንደ ተለመደው እግዚአብሔር ለዳዊት ትልቁ ራእይ ይሰጠዋል። ይህም ራእይ ስለ ክርስቶስ መንግስትና ጌታ ኢየሱስ በምድር ሁሉ ላይ በሚገዛበት ጊዜ ምድር ከክብሩ እንደምትሞላ የሚገልጽ ራእይ ነው። ታዲያ ዳዊት ይጸልይ የነበረው ስለዚህ ታላቅ የክብር ራእይ ፍጻሜ ነበር። ስለዚህ በቁጥር 20 ላይ ይህንን አስመልክቶ እንዲህ ይላል፣ የእሴይ ልጅ የዳዊት ጸሎት ተፈጸመ ነው የሚለው። ዳዊት በዚህ ሐሳብ ላይ የሚናገረው ስለ ራእዩ ሲጸልይ የነበረው ጸሎት የተፈጸመ ማለቱ ነው። እንግዲህ ዳዊት ሲጸልይ የነበረውን ነገር በሚገባ የተገነዘብን ይመስለኛል። ከዚህ የበለጠ ዳዊት የጸሎት ርዕስ አልነበረውም። እኛስ ምን አይነት የጸሎት ርዕስ አለን? ወዳጆች በመቀጠል ደግሞ ከመዝሙር 73 እስከ መዝሙር 89 የዘሌዋውያን ምዕራፍ ተብሎ ስለሚጠቀሰው ክፍል አብረን እንመለከታለን ማለት ነው። ልብ በሉ ወዳጆቼ፣ ከመዝሙር 73 እስከ መዝሙር 89 ያለው የዘሌዋውያን ምዕራፍ በመባል ይታወቃል። የዘሌዋውያን ምዕራፍ በመባል ይታወቃል። ጨለማና የንጋት ጎህ ወይም የመቅደሱ መታየት የዚህ ከመዝሙር 73 እስከ መዝሙር 89 ያለው አብይ ርዕስ ይሆናል ማለት ነው። መዝሙረ ዳዊትን ጥናት አድርገን መጀመሪያ ስንጀምር መዝሙረ ዳዊት በቀኖናን መጽሐፍ ታቋያ እንደሚከፋፈል ተመልክተን ነበር። የመጀመሪያዎቹ 41 መዝሙራት የዘፍጥረት ክፍል ተብሎ ይጠራሉ። የመጀመሪያዎቹ 41 መዝሙራት ማለትም ከመዝሙር 1 እስከ መዝሙር 41 ድረስ ያለው የዘፍጥረት ክፍል ተብሎ ይጠራል። ከመዝሙር 42 እስከ መዝሙር 72 ያለው ደግሞ የዘጸአት ክፍል በመባል ይታወቃሉ። ከመዝሙር 73 እስከ መዝሙር 89 ያለው ደግሞ የዘሌዋውያን ክፍል በመባል ይታወቃሉ። አሁን የዘሌዋውያን መግቢያ ወደ ሆነው መዝሙር 73 መጥተናል። ይህ መዝሙር ለምን ከዘሌዋውያን መጽሐፍ ጋር ሊያያዝ ቻለ የሚል ጥያቄ እንደሚያስነሳ እርግጠኛ ነኝ። እናንተም ይህንን ጥያቄ እንደምትጠይቁ ባለሙሉ ተስፋ ነኝ። ይህም የሆነበት ምክንያት ወገኖቼ መቅደሱን በከፍተኛ ስፍራ ስለሚያስቀምጠው ወይም መቅደሱ ከሌላው ነገር ይልቅ ጎላ ብሎ ስለሚታይ ነው። ልብ በሉ፣ መቅደሱ ከሌላው ነገር ይልቅ ጎላ ብሎ ስለሚታይ ነው። የዘሌዋውያን መጽሐፍ ያምልኮ መጽሐፍ ነው ማለት ይቻላል። ለምን ብትሉ መጀመሪያ የመገናኛው ድንኳን ተሰርቶ ካበቃ በኋላ እግዚአብሔር በሕዝቡ መካከል በዚያ ሊኖር ሊመለክና ሊከበር ነበር። ከዚያ ቀጥሎ መቅደሱ ሲሰራ የመጀመሪያው ነገር ማለት አምልኮ ተጠናክሮ ቀጠለ እንጂ የላላበት ሁኔታ አልነበረም። እንግዲህ የዘሌዋውያን መጽሐፍ በመጽሐፍ ቅዱስ ውስጥ አሉ ከሚባሉ ታላላቅ መጻሕፍቶች አንዱ ነው። ይህንን የዘሌዋውያንን መጽሐፍ ወደሚገልጸው መዝሙረ ዳዊት ማለትም መዝሙር 73 ስንመጣ በመቅደሱ ላይ አጽንኦት ሲያደርግና ያለን በተለይ ደግሞ በእግዚአብሔር ቤት ላይ በሁለት አቅጣጫ ያተኩራል። የዘሌዋውያን መጽሐፍ ሁለት ነገሮች ላይ ያተኩራል። ይኸውም እግዚአብሔር ቅዱስ እንደሆነና ያለ ደም መፍሰስ የኃጢአት ስርየት ከቶ የማይታሰብ ነገር እንደሆነ ያመለክታል። ታዲያ በዚህ ወሳኝ መጽሐፍ ላይ የምናየው ቁልፍ ቃሎች ቅድስናና መስዋዕት የሚሉትን ነው። ልብ በሉ፣ ይህንን የዘሌዋውያንን ክፍል ስናጠና የምንመለከተው ቁልፍ ቃላት ቅድስናና መስዋዕት የሚሉት ይሆናሉ ማለት ነው። እነዚህ ሁለት ቁልፍ ቃላት ዘሌዋውያንን በሚመለከተው በዚህም የመዝሙር አከፋፈል ውስጥ በስፋት ተጠቅሶና ያለን። መዝሙር 73 በጣም አስደናቂ መዝሙር ነው። ስለዚህ መዝሙሩን የምንጀምረው በአሳፍ መዝሙሮች ይሆናል። ልክ እንደ ዳዊት ይህ አሳፍ የተባለው ሰው መዝሙረኛ ነው ወገኖቼ። የመጀመሪያዎቹ ተከታታይ መዝሙሮች ማለት ከመዝሙር 73 እስከ 83 ያሉት የተጻፉት በዚህ ሰው ነው ማለት ነው። እስቲ ቁጥር 1 ላንብብላችሁ። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ይላል። ይህንን ቁጥር ስናነብ በጣም እርግጠኛ ነኝ እግዚአብሔር ለእስራኤል ቸር ነው የሚለው ቃል ቶሎ ወደ ሐሳባችን ይመጣል። ታዲያ ይህ ማለት እግዚአብሔር ለእያንዳንዱ እስራኤላዊ ቸር ነው ማለት ነውን? በፍጹም አይደለም። የእግዚአብሔር ቸርነት በልብ ንጽህና የተገደበ እንደሆነ ያመለክታል። እነዚህ እስራኤል እነማን ነበሩ? መስዋዕታቸውን ይዘው ወደ እግዚአብሔር የሚመጡ እግዚአብሔርን ለማገልገልና ከርሱም ጋር አካሄዳቸውን ለማድረግ የወሰኑ ናቸው እስራኤላውያን ተብሎ የሚጠሩት። ወዳጅ የዳንክ ከሆንክ አካሄድህንም ከእግዚአብሔር ጋር ልታደርግ ከእርሱም ጋር ኅብረት ልትመሠርት ይገባል። ስለዚህ ንጹሕ ልብ ሊኖር ያስፈልጋል ማለት ነው። ክፋት በሞላበት ልብ የሚቀርብን መሥዋዕት እግዚአብሔር እንደ ቃየል መሥዋዕት እንደሚያደርገው አትጠራጠር። ንጹሕ ልብ አንድ ጊዜ ታይቶ እልም እንደሚል የመስቀል ወፍ አይነት አይደለም። ቀኑ መሽቶ እስኪነጋ የሚቀጥል የማያቋርጥ የሕይወት ሕግ ነው። በጠማማና በክፉ ልብ ክርስቶስ ኢየሱስን የግል አዳኝ አድርገ መቀበል በእርሱም መኖር ያዳግታል። በጠመመ ልብ ጌታን ተቀበልኩት የምትለኝ ከሆነ ያ ደህንነት እርግጠኝነቱ ያጠራጥረኛል። ይህ መልእክት ለዘመናችን እጅግ አስፈላጊ ስለሆነ ጠበቅ አድርገን ልንይዘው ይገባናል። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወርቅ ትንሽ ቀረ፣ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ይላል ዘማሪው። ቁጥር 2 እና 3 መመልከት ይቻላል። እነዚህን ቁጥሮች ሲናገር ያሳፍ ሐሳብም እንደሆነ ትረዳላችሁ የሚለው እንዲህ ነው። በሕዝቤ መካከል ተዘዋውሬ ስመለከት አንድ ነገር ተገነዘብኩ። እግዚአብሔርን የሚፈራ ፈቃዱን ሊያደርግ የሚፈልግ ሲገፋ፣ በመከራ ውስጥ ሲያልፍ፣ ኃጢአተኞች ግን በደስታ በቅምጥልነት ሲኖሩ ተመለከትኩ አለ። እውነት አይደለም ለሞታቸው መጣጣር የለውምና ኃይላቸው ጠንካራ ነው ይላል። ቁጥር 4 ደግሞ ኃጢአተኞች ሲሞቱ በብዙ ስቃይ አይደለም፣ ከጻድቅ ይልቅ የእነርሱ ስቃይ የቀለለ ነው። የበዛ ስቃይ ሳያዩ ነፍሳቸው ከስጋቸው ትለያለች ማለቱ ነው። አለፍ ብላችሁ እንዲሁ ቁጥር 5 እና 6ን ተመልከቱ። ነገሮች የተመቻቹላት አንዲት ጎረቤቴ በትዕቢት ስትናገር ሰምቻለሁ። ይህ ትዕቢት የመጣው ካገኘችው መጠነኛ ብልጽግና የተነሳ ነው። ዐይኖቻቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ ይላል። ቁጥር 7 ወዳጆቼ የበለጸጉ ነገር ግን እግዚአብሔርን የማያውቁ ሰዎች ባላቸው ነገር ላይ ሲጨምሩ ደስታቸው ያን ያህል አይደለም። ምክንያቱም አላቸው፣ ጨብጠውታ አይተውታል። እኔ ግን የሌለኝም ባገኝ ደስታዬ የላቀ ነው የሚሆነው። ዐይኖቻቸው ስብ ስለሆነ ወጣ ይላል። ይህ ማለት ምን ማለት ነው? ይህን መዝሙር በጥልቀት እስካጠናሁበት ጊዜ ድረስ እኔ ማሳቡን አልተረዳሁትም ነበር። ይህ ማለት አይናቸው በትዕቢት ከፍ ከፍ አለ። የሚፈልጉትን በሉ ጠጡ፣ የልባቸውንም ተናገሩ ማለት ነው። ያቺ ጎረቤቴ ካገኘችው ጥቂት ሀብት የተነሳ እኔንና ባለቤቴን የእግዚአብሔርን ሰላምታ እንኳን ነፈገችን። በንግግሯም ውስጥ ትዕቢትን መግለጥ ጀመረች። ቁጥር 8 ደግሞ እንዲህ ይላል፣ አስበው ክፉ ነገርን ተናገሩ፣ ከፍ ከፍ ብለውም በአመጻ ተናገሩ ይላል። በንግግራቸው ለሌሎች እንኳ አይጠነቀቁም። በድሆችና በችግረኞች መካከል ተቀምጠው የሚበሉትን የተመረጠ ምግብና የሚለብሱትን ልብስ ያወራሉ። ልብ በሉ፣ በዙሪያቸው ያሉት ድሆች ምናልባት በቀን አንድ ጊዜ እንኳ ምግብ ማግኘታቸው አጠያያቂ ይሆናል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በውኑ ዕውቀት አለን ይላሉ። ቁጥር 11ን ተመልከቱ። እነዚህ ሰዎች ስለ እግዚአብሔር ማንነት ጨርሶ ማወቅ አይፈልጉ። ስለዚህ እግዚአብሔር ስለ እነርሱ እንደሚያውቅ እንኳን አያስቡም። የፈለጉትን አድርገው ያለ ተጠያቂነት የሚኖሩ ይመስላቸዋል። ቁጥር 12ን እንዲሁ አለፍ ብላችሁ ተመልከቱ። ቁጥር 13ንም እንዲሁ ተመልከቱ። ይህን በመመልከት እንዲህ ብላችሁ ታውቁ ይሆንን? እንዲህም አልኩ፣ በውኑ ልቤን በከንቱ አጸደቅሁ፣ እጆቼንም በንጽህና በከንቱ አጠብኩ ይላል። ስለዚህ አሳፍ እግዚአብሔርን ደስ በማሰኘት ለመኖር ብሞክርም ይህ ሁሉ ድካሜ በእርሱ ዘንድ ዋጋ አላገኝም የሚል ይመስላል። ሐቁ ግን እንዲህ አይደለም ወዳጆቼ። ከቁጥር 14 እስከ 16 ያለውን ደግሞ በኋላ ረጋ ብላችሁ ብታነቡ ችግሩ አሳፍን አስጨንቆት እንደ ነበር ትመለከታላችሁ። ኀጢአተኞች ለምን ይሳካላችኋል? መከናውን ለምን ለእነርሱ ሆነ የሚለው ጥያቄ እንቅልፍ ነስቶት ነበር። እስቲ ለዚህ ሁሉ ጥያቄ ወደ መልሱ እንምጣ። ቁጥር 17ን ተመልከቱ። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ ይላል። አሳፍ ለዚያ ሁሉ ጥያቄው መልስ ያገኘው መቼ መሰላችሁ? ወደ እግዚአብሔር መቅደስ በገባ ጊዜ ነው። በቃ በዚያን ጊዜ የኀጢአተኞችን ፍጻሜ አስተዋለ። በፍጻሜ ለኀጢአተኞች የተጠበቀላቸው ነገርን አወቀ። አንዳንድ ሰዎች በዚህ እንቆቅልሽ ምክንያት እግራቸውን ከእግዚአብሔር ቤት ያርቃሉ። ወገኖቼ እውነቱን እንነጋገር ካልን እግሮቻችን ከእግዚአብሔር ቤት ሲርቅ የእንቆቅልሾቻችንን መልስ አናገኝም። እንዲያውም እንቆቅልሾቻችን እየበዙና እየተወሳሰቡ ይሄዳሉ። እንዳሳፍ ግን ወደ መቅደሱ ስንገባ ከእግዚአብሔር ቃል የኀጢአተኞችን ፍጻሜ እንረዳለን። ጌታ ኢየሱስ ከሕይወት በኋላ ስላለው ሁኔታ በምሳሌ ስለ ሀብታሙና ስለ ድሃው ሰው የተናገረው ለዚህ ነው። ይህንም በተመለከተ ሉቃስ ምዕራፍ 16 ከቁጥር 19 እስከ 31 ያለውን ስፍራ በኋላ ተመልከቱ። ሉቃስ ምዕራፍ 16 ከቁጥር 19 እስከ 31 ያለውን ልብ ይሏል። ወዳጆቼ አሳፍ በቁጥር 23 ላይ እንደ ተናገረው እኔ ግን ዘወትር ካንተ ጋር ነኝ፣ ቀኝ እጄንም ያስከኝ ብል ይሻለኛል። ብታምኑም ባታምኑም እርሱ እጃችሁን ይይዛል። በልዩ ልዩ ፈተና ውስጥ ወዳጆቼ ሳልፍ እጄን ይዞኝ እግዚአብሔር መራኝ፣ ከእኔ ጋር ተራመዳለኝ። እኔም ሆንኩ የመዝሙሩ ጻፊ አሳፍ የተማርነው ይህንን ሐቅ ነው። በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ ይላል ቁጥር 24 ላይ። እኔ አሁን ያለሁት ብቻዬን ሳይሆን ከሰማዩ አባቴ ጋር ነው። እናንተም እንዲሁ ከሰማዩ አባታችሁ ጋር በራዶናችሁ ዙሪያ ተሰብስባችኋላችሁ። ስለዚህ የሕይወቴ መሪ ጥቅስ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና የሚለው ነው። ፊልጵስዩስ ምዕራፍ 1 ቁጥር 6ን ተመልከቱ። የዚህ መዝሙር መልእክት እንግዲህ ይህ ነው፣ በአንተ ምክር መራኸኝ ከክብር ጋር ተቀበልከኝ ይላል። ከዚህ የተሻለ ነገር እኔም እግዚአብሔርን አልጠይቀውም። ለእኔ የሚሻለኝ ነገር ቢኖር ወዳጆቼ በእርሱ መታመን ብቻ ነው። እናንተ እንደ ታናሽ ነገር ብትቆጥሩት ክርስትና የውሳኔ ሕይወት ነውና፣ እኔ ግን በሐሳቡ ተስማምቼ ከእርሱ ጋር በእምነት ለመራመድ ወስኛለሁ። እግዚአብሔርም ደግሞ በየዕለቱ እንደሚመራኝ አምናለሁ። እናንተንም እግዚአብሔር እንዲሁ ይምራችሁ። ወዳጆች አሁን ደግሞ ወደ መዝሙር 74 ተሸጋግረን ቀሪውን ትምህርት አብረን እንመለከታለን። የዚህ የመዝሙር 74 አብይ ሐሳቡ መቅደሱን ጠላት ባረከሰ ጊዜ ስለመንጻት የተደረገ ጩኸት የሚል ነው። ውድ ወገኖቼ ባለፈው መዝሙር 73 ጥናታችን የኀጢአተኞችን ፍጻሜ ተመልክተን ነበር። እግዚአብሔርን የማይፈሩ የሚዳፈሩ ሲከናወንላቸው፣ እግዚአብሔርን የሚያምኑ ተስፋ የሚያደርጉቱ ደግሞ በመከራና በፈተና ውስጥ ሲያልፉ ተመልክተናል። ለኃጢአተኞች ፍጻሜ ሞት እንጂ ሕይወት እንዳልሆነ ተገንዝበን ከጌታ ጋር በእምነት መራመድ እንደሚገባ በመመልከት ጥናታችንን ማጠቃለላችን ይታወሳል። አሁን ማለት ነው ይህ መዝሙር የዳዊት መዝሙር አይደለም፣ መዝሙር 74 ማለቴ ነው። በመገናኛው ድንኳን በሌዋዊነትና በመዘምራንነት ያገለግል የነበረው ያሳፍ መዝሙር ነው። በዚህን ጊዜ መቅደሱን የምናገኘው በረከሰ ሁኔታና መልኩ ነው። ቁጥር 1 እንዲህ ይላል፣ አቤቱ ስለምን ለዘወትር ጣልከን? በማሰማሪያ በጎች ላይስ ቁጣህን ስለምን ተቆጣህ ይላል መዝሙረኛው። ይህንን ክፉ ነገር ለምን አደረክብን እያለ ወደ እግዚአብሔር ይጮሃል። ውስጡ በቅናት ተሞልቷል። የእግዚአብሔር ሰዎች በእግዚአብሔር ቤት ውስጥ የሚሆነውን ክፉ ነገር እያዩ በዝምታ ማለፍ አይችሉም። ጌታ ኢየሱስ የቤት ቅናት ይበላኛል እንዳለው አሳፍ እግዚአብሔር ለምን እንደ ጣላቸው አጥብቆ ይጠይቃል። ለምን ጣልከን ይላል ጌታ ኢየሱስ። በራእዩ በዮሐንስ በኩል ለኤፌሶን ቤተ ክርስቲያን ከወዴት እንደወደቀ አሰብ ብሎ ማሳሰቢያ ሰጥቶናል። ለምን ጣልከን? የት ነው የወደቅሁት ብሎ የሚጠይቅ ለመፍትሄው የቀረበ ሰው ነው። በቁጥር 2 ያለውን ቃል ደግሞ ስንመለከት መዝሙረኛው በግልጽ ስፍራዎችን ያመላከተ ስለ ተስፋይቱ ምድርና በርሷም ላይ ስለሚኖረው ሕዝብ ስለ እስራኤል ይናገራል። ቁጥር 3 ደግሞ እንዲህ ይላል፣ ጠላት በቅዱሳን ላይ እንደከፉ መጠን ሁሉ ጊዜ በትዕቢታቸው ላይ እጅህን አንሳ ይላል። ልብ በሉ ወገኖቼ፣ ችግሩ መቅደሱ ላይ ነው። ይሄው ጠላት አርክሶት ነበር። እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይላል ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16ን ተመልከቱ። በመካከላቸው አድር ዘንድ መቅደስ ስሩልኝ በማለት ይናገራል። እግዚአብሔር በትእዛዝ በሰው እጅ ያሰራው መቅደስ የረከሰው እንዴት ነው? በማንስ ነው? ጠላቶች በባል መካከል ተመኩ፣ የማያውቁትን ምልክት ምልክታቸው አደረጉ ይላል ቁጥር 4። በሁለቱም ቁጥሮች ላይ የችግሩ ምክንያት ጠላቶች ናቸው። እነዚህ ጠላቶች መንፈሶች ሳይሆኑ ሥጋ የሆኑ ሰዎች ናቸው። መቼም ጠላት መቅደስን ለማርከስ መግቢያ ይፈልጋል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና የሚለውን ሐሳብ ደግሜ ማንሳት ወዳለሁ ወገኖቼ። ልብ በሉልኝ፣ እግዚአብሔር በቀድሞ አይነት መቅደስ በሰው እጅ ሥራ ውስጥ አይኖርም። ምክንያቱም በእነርሱ ኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸው መሆናለሁ፣ እነርሱም ሕዝቤ ይሆናሉ ይላል። በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 መሰረት እግዚአብሔር የሚኖረው በአማኞች ልብ ውስጥ ነው። ልብ በሉ፣ እግዚአብሔር የሚኖረው በእኔና በእናንተ ልብ ውስጥ ነው። ታዲያ በእኔና በእናንተ ውስጥ መኖር እየፈለገ ሳለ መኖሪያውን ማርከስ የሚፈልግ እንዳለ እናውቃለን። እርሱም ሥጋ ለባሽ ሰው አይደለም፣ ነገር ግን መንፈስ የሆነ የዚህ ዓለም አምላክ ሰይጣን ዲያብሎስ ነው። የሚያረክሰውም ኃጢአትን ወደ ውስጣችን በማስገባት ነው። ታዲያ በኃጢአት በረከሰ መቅደስ ውስጥ እግዚአብሔር ደስ ተሰኝቶ ይኖራልን? አቤቱ ስለምን ለዘወትር ጣልከን? በማሰማሪያ በጎች ላይስ ቁጣህን ስለምን ተቆጣ የሚለውን በጥንቃቄ ልንመረምረው ይገባል። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ ይላል ቁጥር 12። በፈተና መካከል ሆነን የእግዚአብሔርን ትልቅነት እያሰብን እግዚአብሔር ይመስገን ብንል ትልቅ ነገር ነው። በተደላደለ ሁኔታ ውስጥ ሆኖ ማመስገን አይከብድምና። ማንም ሰው በተመቻቸ ሁኔታ ውስጥ ሆኖ እግዚአብሔርን ማመስገን አይከብደውም። የማያምኑ ሰዎች እንኳ ሊያደርጉት ይችላሉ። እነዚህ የዳኑ ቅሬታዎች ወይም ትሩፋን፣ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒት አደረገ በማለት ከችግራቸው በላይ አሻግረው የእግዚአብሔርን የማዳን ክንድ ሲመለከቱ እናያቸዋለን። እኛስ እንዲህ የማለት ልማድ አለን? እግዚአብሔር ይክበር ይመስገን። ስለዚህም እንዲህ ሲሉ ይጸልያሉ፣ ይህን ፍጥረትህን አስብ፣ ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቆጣ ይላል ቁጥር 18ን ተመልከቱ። እስራኤላውያን እግዚአብሔርን ምን እያሉት ነው? ጠላት ገዛን፣ ያለ ፈቃዳችን ተቆጣጠረን፣ እኛም ሰነፎች ሆነናል፣ ትታደገን ዘንድ እንዳትችል ወደ አንተ አልተመለስንም ይላሉ። ኦ ምን ያህል ታማኝ ቅሬታዎች ናቸው! የማያምኑ ሰዎች በእግዚአብሔር ስም ላይ የሚያላግጡት በሰነፍ አማኞች አኗኗርና የስንፍና ንግግር ምክንያት ነው። ወገኖቼ በዓለም ውስጥ ስትኖሩ ሳለ እንዴት ሆናችሁ ነው የምትመላለሱት? የእግዚአብሔርን ስም እያሰደባችሁ ወይንስ እያስከበራችሁ? መዝሙረኛው በማከል የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችን ነፍስ ለዘወትር አትርሳ ይላል። ስለ እግዚአብሔር ሕዝብ ውድቀት ግድ የሚለን የምንማልድ ሰዎች ልንሆን ያስፈልጋል ወዳጆቼ። መዝሙረኛው ኦ እግዚአብሔር ሆይ በመከራ መካከል ተገልጣ አድነን ይያለ በመልጃ ሲጮህና ያለን። በጣም ደስ የሚያሰኘው ያለበትን መከራ ሳይሆን ሊመጣ ያለውን ብሩ የነጻነት ጊዜ አሻግሮ በእምነት መመልከቱ ነው። ወገኖቼ ያለንበት መከራ የቱንም ያህል ከባድ ቢሆንም እንኳ እግዚአብሔር ግልያድነንና ሊታደገን ባጠገባችን ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ ወገኖቼ ይህ ያሳፍ መዝሙር በመናልፍበት በማንኛውም ሁኔታ ውስጥ በአምላካችን ላይ እንድንደገፍ የሚያስተምረን የሚያበረታታን መዝሙር ነው። ወደ ድል ተራራ ኑ እንሂድ የሚል የእግዚአብሔር ጥሪ በቁጥር 22 ላይ አሳፍ እንደተናገረው ነው። ይህ ቁጥር የእግዚአብሔርን ሕዝብ የአምላካቸውን ሁሉን ቻይነት በሚገባ በመረዳት የጸለዩት ጸሎት ነው። ዛሬ የምታዩት ፈተና ዛሬ እንጂ ለዘላለም አይደለም የሚኖረው። ስለዚህ ባለመና ወጥ ጸንተን ልንቆም ያስፈልገናል። እግዚአብሔር ሁላችንንም ይርዳን። ውድ ወገኖቼ መዝሙር 75 ጠቅለል ባለ መልኩ ስንመለከተው የነጻነት ዝማሬ ሆኖ ነው የምናገኘው። በመዝሙር 74 ጥናታችን ጠላት በእግዚአብሔር ስምና በእግዚአብሔር ሕዝብ ላይ ያመጣውን መላገድ እግዚአብሔር በዝምታ እንደማይመለከት እንዲሁም የምትገዛለትን ነፍስ እግዚአብሔር ለክፉ አሳልፎ እንደማይሰጥ የችግረኞችንም ነፍስ እንደማይረሳ መመልከታችን ይታወሳል። በዚህ በመዝሙር 75 ውስጥ ችግራችንን ሳይሆን አሻግረን ሊመጣ ስላለው ድልና ክብር በማሰብ እግዚአብሔርን በእምነት ማመስገን እንዳለብን ነው የምንመለከተው። ባለፈው ሁለት ተከታታይ መዝሙሮች አሳፍ የመዝሙሮቹ ጻፊ እንደሆነ ተመልክተን ነበር። ይህ መዝሙር 75 የአሳፍ መዝሙር ነው። መዝሙር 74 የአሳፍ ጸሎት በመባል ይታወቃል። መዝሙር 75 ደግሞ የድል ቀን ሊመጣ ያለውን ክብር የሚናገር በአጠቃላይ የእምነት መዝሙር ነው። ልብ በሉ መዝሙር 75 በድል ቀን ሊመጣ ያለውን ክብር የሚናገር በአጠቃላይ የእምነት መዝሙር ነው። ቁጥር 1ን እስቲ እንመልከት። አቤቱ እናመሰግናለን ስምህንም እንጠራለን ታምራትህን ሁሉ እናገራለሁ ይላል። ወዳጆቼ እግዚአብሔር ክብሩን ለሌላ አይሰጥም፣ ስሙንም በምድር ላይ ያስከብራል። በዚህ መዝሙር ውስጥ ተገልጦ የምናየው አስደናቂ የከበረ እውነት ነው። ጊዜውን ሲቀበል እኔ በቅን ፈርዳለሁ ይላል ቁጥር 2። ይህንን ቁጥር በፍርድ ዙፋኔ ላይ በመቀመጥበት ጊዜ በጽድቅ ፈርዳለሁ በማለት ልናነበው ወይም በሌላ አነጋገር የጌታ ኢየሱስን ዳግም ምጽአት የሚያመለክት ቃል መሆኑን እንረዳለን ማለት ነው። ቁጥር 6 ደግሞ ተመልከቱ። ክብር ከምስራቅ ወይም ከምዕራብ ወይም ከምድረ በዳ የለምና ይላል። ወዳጆቼ እስቲ አንድ ጥያቄ ልጠይቃችሁ። እርዳታ ከየት እንዲመጣላችሁ እየጠበቃችሁ ነው? ይህ ቁጥር ግን ከምዕራብም ከምስራቅም ሆነ ከደቡብ ለሰው ልጆች እርዳታ እንደማይመጣ ይናገራል። ነገር ግን በዚህ ቁጥር ውስጥ ሰሜን ብቻ አልተጠቀሰም፣ ምክንያቱም የጥላት መምጫ አቅጣጫው በዚያ ነውና። ብዙ ሰዎች እርዳታን ከተለያየ አቅጣጫ ይጠብቃሉ። ብዙ ጊዜ ከደካማው ተፈጥሯችን የተነሳ ወደ ላይ ከመመልከት ይልቅ ወደ ጎን ወደ ሰው ልጆች መመልከት ይቀለናል። የራሱን ሕዝብ ማዳን የሚችለው እግዚአብሔር ብቻ ነው። ለሰው ልጆችም የተወሰነ እውነተኛ እርዳታ የሚመጣው ከላይ ከእግዚአብሔር ብቻ ነው። ወዳጆቼ በዚህ ምሽት መንፈስ ቅዱስ ለኔና ለእናንተ ታላቅ በረከትን እንዳደረገ እግዚአብሔር አምላካችንም በሕይወት ዘመናችን የሚተርፍልንን ታላቅ ስንቅ እንደሰነቀልን ደግሞ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። ደህና አደሩ።